ሰላም ተነስተለን የተከበራችሁ አድማጮች ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ።
ሁልጊዜ በወጥነት በተከታታይነት ያላቸውን አጠቃላይ የሳይበር ወይም ቴክኖሎጂ ቤዝድ የሆኑ አገልግሎቶቻቸውን ከጥቃት ለመከላከል የሚያስችሉ እርምጃዎችን መውሰድ ይጠይቃል። ይሄ አንዴ ብቻ የምትወስደው አይደለም። በየጊዜው ኮንቲኒዩስሊ የሚሰራ ስራ የሚጠይቅ ነውና ባንኮች ከዚህ ትልቅ ሌሰን ይወስዳሉ ብዬ አስባለሁ።
ከሰሞኑ በኢትዮጵያ ንግድ ባንክ ላይ የደረሰውን ጥቃት በተመለከተ ወይም ያጋጠመውን ተግዳሮት በተመለከተ ከተሰናዳው ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ ዘገባ አለን። ሌሎች ጥንቅሮችም አሉን። የደንገረመው የምሽቱን መሰናዶ በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ንግድ ባንክ በዲጂታል የባንክ ስርዓቱ ላይ ባጋጠመው ችግር ምክንያት ህገወጥ ግብይቶች እንደተፈጸሙበት ከሰሞኑ አስታውቋል። ባንኩ ባወጣው መግለጫም አጋጥሟል ባለው ችግር የዩኒቨርሲቲ ተማሪዎች መሳተፋቸውን ገልጾ በአሁኑ ወቅትም በህገወጥ መንገድ የተወሰዱ ገንዘቦችን እያስመለሰ እንደሆነ አስታውቋል። አስማማየ ነው ዘገባለው።
የኢትዮጵያ ንግድ ባንክ ባለፈው አርብ የገጠመው ችግር ከሳይበር ጥቃት ጋር የተያዘ እንዳልሆነ ዛሬ በሰጠው መግለጫ አስታውቋል። ባንኩ መጋቢት 7 2016 ዓ.ም የዲጂታል የባንክ ስርዓት ላይ ባጋጠመ ችግር ምክንያት የባንኩን መደበኛ አገልግሎቶች ለተወሰኑ ሰዓታት ማቋረጡን በይፋዊ የማህበራዊ ትስስር ገጹ አስታውቆ ነበር። አገልግሎቱ መልሶ የቀጠለው ባንኩ ዛሬ በሰጠው መግለጫ ደግሞ ችግሩ ከሳይበር ጥቃት ጋር የተገናኘ እንዳልሆነና በአሰራር ስርዓቶቹ ላይ በሚያደርገው ማሻሻያና ፍተሻ ምክንያት የተከሰተ መሆኑን አስታውቋል። ባለፈው አርብ መጋቢት 6 2016 ዓ.ም ምረት ለሊት ላይ ያልተገባ የግብይት ሂደት በተለይም በዩኒቨርሲቲ ተማሪዎች በኩል ሲደረግ ነበር ያለው ባንኩ፣ በኋላም በባለሙያዎቹ አማካኝነት ህገወጥ ያለውን የገንዘብ ዝውውር ለማስቆም መቻሉን በመግለጫው ጨምሮ ገልጿል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ ባንኮች አሰራራቸውን በሚያዘምኑበት ወቅት እንደዚህ አይነት ክፍተቶች ሊያጋጥሙ ይችላሉ ይላሉ።
ብዙ አይነት መረጃዎች በሶሻል ሚዲያም በተለያዩ ማህበራዊ ገጾችም እየወጡ ነው። ግን ዋናው የጉዳዩ ባለቤት ብሔራዊ ባንክ የሰጠው መግለጫ አለ ትናንትና፣ እንዲሁም ደግሞ ዛሬ የንግድ ባንክ ከሰጠው መግለጫ ተነስተን ነገሩ ስናየው ጥቃት የደረሰ አይመስልም። ምንድን ነው እነሱ እንዳሉት እንግዲህ አጠቃላይ ያለውን የባንኪንጉን የሞባይል ባንኪንጉንም ሆነ ሌሎችን የቴክኖሎጂ ጋር ተያያዥነት ያላቸው የባንኩን የስራ ክፍሎች ሲስተሙን አፕዴት ለማድረግ ከወቅቱ ጋራ የተናበበና ጣጣመ ለማድረግ ስራ እየተሰራ በነበረበት ወቅት ነው እንግዲህ ክፍተቱ ተፈጠረ የተባለው። በዛን ሰዓት ሲስተሙ የራሱ ቼክ ኤንድ ባላንስ መካኒዝሙን ሉዝ አድርጓል። ምክንያቱም ኦልሬዲ ስራ ላይ ነው ያለው። የነበረውን ስታተስ ኮ የነበረውን አሰራር ስርዓት ወደ ሌላ አሰራር ስርዓት እየቀየሩ በነበረበት ሰዓት እኔ ገንዘብ ላወጣ ብሄድ ካለኝ ገንዘብ በላይ እንዳይሰጥ የሚቀመጡ አልጎሪዝም የሚባል አለ እንግዲህ በሳይበር በኮምፒውተር ቴክኖሎጂ ቋንቋ ውስጥ። እዛ ውስጥ ያሉ የቋንቋ ወይም ደግሞ የቼክ ኤንድ ባላንስ የመቆጣጠሪያ ሲስተሞቹ ስራ ላይ አልነበሩም። እንዲሁ በሌላ ነገር ብናየው ጥበቃዎቹ እንቅልፍ ላይ ባሉበት ሰዓት ነው ሌባ ሊገባ የሚችለው። ስለዚህ ያን አጠቃላይ ሲስተሙን ዲፌንድ የሚያደርገው የሚከታተለው የሚቆጣጠረው አካል ጥገና ላይ በነበረበት ሰዓት ወይም ደግሞ ሲስተሙ አፕዴት በሚደረግበት ሰዓት ያለችውን ክፍተት ተጠቅመው ነው እንግዲህ እነዚህ ሰዎች ገንዘብ አወጡ የሚባለው።
ነገር ግን ያጋጠመው ችግር መረጃውን ማናወጣ የሚለውን ጨምሮ የግልጽነት ጥያቄዎችን የሚያስነሳ ነው ሲሉ ዶክተር ሰዋል ይናገራሉ።
ንግድ ባንክ በዛ ሰዓት እንደዛ አይነት ስራ ላይ መኖሩን እንዴት ኤክስተርናል የሆነው ማህበረሰብ ሊያውቅ ቻለ ነው ትልቁ ጥያቄ። እዛው ባንክ ውስጥ ያሉ ሰዎች መረጃውን ካላወጡት በዚህ ሰዓት ትልቅ ዘበኞች ተኝተዋል፣ ጠባቂ የለም እንደማለት ነው። ሲስተሙ ኦልሬዲ አፕዴት እየተደረገ ነው። ስለዚህ ኦፕሬሽኑ አንደኛ መቆም ነበረበት። በሌላ በኩል ስታየው እንደዚህ አይነት ስራ ላይ ከነበሩ ኤቲኤሞቹም ሆኑ ሌሎች ኤሌክትሮኒክ ባንኪንጎች አገልግሎት እንዳይሰጡ ማድረግ ይቻል ነበር። ለምን አልሆነም ስትል ይሄ ነገር ጥቃት ነው እንዲህ ወደሚለው ደግሞ እንድትሄድ ያደርጋልና ጉዳዩ ግልጽ ብሎ ይሄ ነው ብሎ የተቀመጠው ነገር የሚያሳምን አይደለም። ከደረሰው ድርጊት አንጻር
የኢትዮጵያ ብሔራዊ ባንክ መጋቢት 7 2016 ዓ.ም ባወጣው መግለጫ ሁኔታውን በቅርበት መከታተሉን ገልጾ ክስተቱ ንግድ ባንክ በገለጸው መንገድ የተፈጠረ መሆኑን አረጋግጫለሁ ብሏል። የሁሉም ባንኮች የፋይናንስ ስርዓት ላይም ክትትል እንደሚያደርግ ማስታወቁ ደህንነታቸውም ጠንካራ እንደሆነ ገልጿል። ዶክተር ሰዋል እንደሚሉት ግን ያጋጠመው ሁኔታ ብሔራዊ ባንክን ጨምሮ ሁሉም የፋይናንስ ተቋማት የአሰራር ስርዓቶቻቸው እንዲፈትሹ ትምህርት የሚሆን ነው።
ሁልጊዜ በወጥነት በተከታታይነት ያላቸውን አጠቃላይ የሳይበር ወይም ቴክኖሎጂ ቤዝድ የሆኑ አገልግሎቶቻቸውን ከጥቃት ለመከላከል የሚያስችሉ እርምጃዎችን መውሰድ ይጠይቃል። ይሄ አንዴ ብቻ ምትወስዱ አይደለም፣ በየጊዜው ኮንቲኒየስሊ የሚሰራ ስራ የሚጠይቅ ነው እና ባንኮች ከዚህ ትልቅ ሌሰን ይወስዳሉ ብዬ አስባለሁ። ብሔራዊ ባንክም ይሄን እነዚህ ነገሮች መከናወናቸውን የሚከታተልበትን መንገድ እንደገና ቆም ብሎ እንዲያይ ብሎ የፈጠረለት ክስተት ነው ብዬ መውሰድ ይችላሉ።
የኢትዮጵያ ንግድ ባንክ በመግለጫው ችግሩ በተከሰተበት ወቅት ተደርጓል ያላቸውን ህገወጥ ግብይቶችና የተወሰዱ ገንዘቦችን የማስመለስ ስራ እያከናወነ መሆኑን ቢገልጽም አጠቃላይ የገንዘቡ መጠን ምን ያህል እንደሆነ ግን አልጠቀሰም። ክፍተቱ ባጋጠመበት ወቅት ሊደረግ የሚችለው የግብይት የገንዘብ መጠንም እንደሚገመተው ብዙ ሊሆን እንደማይችል ዶክተር ሰዋለም ይናገራሉ።
እኔ እንግዲህ አሁን በዚህ ክስተት ምክንያት ጠፋ የሚባለው ገንዘብ እዚህም እዛም የተለያየ ቁጥር ይነሳል እና ይህ ዝም ብሎ ከግምት ያለፈ አይሆንም። አንደኛ ነገር በዛ ሰዓት ውስጥ እነዚህ ተማሪዎች ሊያስተላልፉት የሚችሉት የገንዘብ መጠን ምን ያህል ነው? በቀን አንድ ሰው ከባንክ የሚያስተላልፈው ገንዘብ ምን ያህል ነው የሚለው ይታወቃል። አንድ ኤቲኤም ማሽን ውስጥ የሚቀመጠው የገንዘብ መጠን ይታወቃል። ያ ነገር ሀፕን ያደረገው ሌሊት በተወሰኑ ሰዓታት ኢንተርቫል ውስጥ ነው። ስለዚህ እኔ ከኔ አካውንት ወደ ሌላ አካውንት የላኩትን በዛች ሰዓት የተከናወኑትን ትራንዛክሽኖች ንግድ ባንክ ትሬስ ማድረግ ይችላል። ከሆነ አካውንት ብር ወጥቶ ወደ ሌላ አካውንት ሲገባ ያውቀዋል። በካሽ ሊወጣ የሚችልበት እድል በጣም ጠባብ ነው። ለምን ብትለኝ አንድ ሰው ከባንክ መውጣት የሚችለው 50,000 ብር ነው በቀን። ይሄ ጉዳይ ከአንድ ቀን የበለጠ እድሜ የለውም። ጉዳዩ የተከናወነው ሌሊት ነው። ከጠዋቱ ጀምሮ ይሄን ሰርቪስ ንግድ ባንክ ብሎክ አድርጎታል። ጅብ በቀደደ ውሻ ይገባል እንደሚባለው አይነት ክስተት ሊፈጠር ካልሆነ በስተቀር እኔ በሚባለው ገንዘብ መጠን ተመዝብሯል ብዬ ለመውሰድ ይቸግረኛል።
ከጉዳዩ ጋር በተያያዘ ለሚነሱ ጥያቄዎች ምላሽ እንዲሰጡን የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰና ሰፋን ጠይቀን በዛሬው ዕለት ከወጣው መግለጫ በተለየ ተጨማሪ የሚሰጡን መረጃ እንደሌለ ገልጸውልናል። ችግሩ ባጋጠመበት የዲጂታል አገልግሎቱ የተጠቃሚዎቹ ደንበኞቹ ቁጥር 32 ሚሊዮን ማለፉን ያስታወቀው ባንኩ በዚህም በተያዙ ዓመት 8 ወራት 10 ትሪሊዮን ብር የገንዘብ ዝውውር መደረጉን አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
መሰናዷችን ይቀጥላል። ከ20 የሚበልጡ የአፍሪካ ሀገራት የተሳተፉበት የጋራ ወታደራዊ ልምምድ በቅርቡ ኬንያ ውስጥ ተካሂዷል። ማርያም አዲያሎ ያጠናቀረችው ዘገባ በመቀጠል ይቀርባል።
እዚህ የሚታየው ወታደራዊ ልምምድ ከ23 ሀገሮች የተውጣጡት ወታደሮች በቅርቡ ከናይሮቢ የ4 ሰዓት ጉዞ ርቀት ላይ በምትገኘው ኒያንኩ ውስጥ ሲያደርጉ የሰነበቱትን ልምምድ የሚያሳይ ነው። ጀስቲፋይድ አኮርድ የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ምስራቅ አፍሪካ ውስጥ ካካሄዳቸው ልምምዶች ሁሉ ትልቁ እንደሆነ ተገልጿል። የዩናይትድ ስቴትስ የጦር ሰራዊት ሻለቃ ባሻ ሪስ ቲክል ለቪኦኤ በሰጡት ቃል ዝግጁነትን ለመገንባት አፍሪካና አውሮፓ ካሉ አጋሮቻችን ጋር መስራታችን አስፈላጊ ነው ብለዋል።
By coming here together, we've got a unique ability to build skills, build.
እዚህ አንድ ላይ መገናኘታችን በዓለም አቀፍ ደረጃ ብቻ ሳይሆን የቡድኖቻችንን ክህሎት፣ ዝግጁነትና ችሎታ ለመገንባት ልዩ የሆነ አቅም ሰጥቶናል። ይህ ደግሞ በዓለም አቀፍ ደረጃ ብቻ ሳይሆን በቀጠናችን ማህበረሰቦቻችንና መንግስታችንን ለማተራመስ የሚፈልጉ ኃይል ተጠቃሚ ሽብርተኛ አካላትን ለመዋጋት ያስችለናል።
እንደ አውሮፓውያን አቆጣጠር በ2013 መሰረቱን ሶማሊያ አድርጎ የሚንቀሳቀሰው ሽብርተኛው ቡድን አልሸባብ ኬንያ ዋና ከተማ ናይሮቢ በሚገኘው ዌስት ጌት የገበያ አዳራሽ ባደረሰው ጥቃት ቁጥራቸው ወደ 70 የሚጠጋ ሰዎችን መግደሉ የሚታወስ ነው። የኬንያ የጦር ሰራዊት ሌተና ኮሎኔል መሐመድ ኦማር ሲናገሩ
የኬንያ መከላከያ ኃይሎችና የዩናይትድ ስቴትስ የጦር ኃይል ያካሄዱት ጀስቲፋይድ አኮርድ የተባለው ስልጠና ትብብራችንን ለማጎልበት በጣም ጥሩ እድል ፈጥሮልናል። ይህ መሆኑ በምስራቅ አፍሪካ ሁላችንንም የሚመለከቱ ለሆኑት የጸጥታ ስጋቶች መፍትሄ እንድንሰጥ ይረዳናል።
የሶማሊያ የዳናብ ኃይሎች የመቶ አለቃ ኢብራሂም ሙሴ መሐመድ በልምምዱ ላይ ሲካፈሉ ይህ የመጀመሪያ ጊዜያቸው ነው። የዳናቡ ልዩ ኃይል በዩናይትድ ስቴትስ ኃይሎች የሰለጠነ የሶማሊያ የጦር ሰራዊት ልዩ ኃይል ሲሆን በየጊዜው ጥቃት የሚያደርሱትን የአልሸባብ ኃይሎች ሲፋለም ቆይቷል።
Biggest thing we benefit in this justifiable is interaction between different countries.
በጀስቲፋይድ አኮርድ ስልጣና ያገኘነው ትልቅ ጥቅም ከተለያዩ አገራት እንድናገኝ ማድረጉ ነው። ይሄው ዛሬ ለምሳሌ ከሩዋንዳውያንና ከታንዛኒያውያን ተገናኝተናል። ዛሬ የምታዩት እንቅስቃሴ የዚያ ማሳያ ነው።
ሶማሊያው ልዩ ኃይል አባል 10-10 የሶማሊያ፣ የኬንያና የታንዛኒያ ወታደሮችን እየመሩ ልምምድ እያደረጉ ነው። በዚህ ወታደራዊ ልምምድ የእንግሊዝ፣ የኔዘርላንድስ፣ የሩዋንዳ፣ የሶማሊያ፣ የታንዛኒያና የጅቡቲን ጨምሮ የበርካታ ሀገሮች የጦር ኃይሎች ተሳትፈዋል። በዚህ ፎቶ ላይ የጅቡቲ የፈጥኖ ደራሽ ባታሊዮን ጦር ወታደሮች የጸጥታ ኃይል ድጋፍ ብርጌድ አሰልጣኝ ከሆኑት ዩናይትድ ስቴትስ የጦር ሰራዊት ሻምበል አሌክስ ሩስ አስተያየት ሲሰጧቸው ነው የሚታየው። እኛም ከነሱ ብዙ ትምህርት ወስደናል ብለዋል ሻምበል ሩስ።
We really got to meet these different partners and learn from them. For example,
ከተለያዩ አጋሮቻችን ጋር ለመገናኘት ችለናል። ለምሳሌ ያህል የኬንያ የመከላከያ ኃይሎች ወታደሮች አሉ። ከሶማሊያ የመጡ ወታደሮችም አሉ። ብዙ ውቀት ያካበቱ ናቸው። ይኸው አሁን ገብተው እንቅስቃሴ እያደረጉ ናቸው።
እዚህን ወታደራዊ ልምምድ እቅድ የማዘጋጀቱ ስራ አንድ አመት ወስዷል። ተግዳሮቶችም እንደነበሩ የማሳቹሴትስ ብሔራዊ አባሉ ሌተና ኮሎኔል ማይክል ማክናማራ ተናግረዋል።
The challenges were always there, you know, getting 130 people on commercial aircraft.
ተግዳሮቶቹ አስቀድሞም የነበሩ ናቸው። 130 ሰዎችን በንግድ አውሮፕላን አሳፍሮ ማምጣቱ፣ ተሽከርካሪዎችን ማዘጋጀቱ፣ ተተኳሾች እንዲቀርቡልን መጠየቁ፣ የታሸጉ ዝግጁ ምግቦችና ውሃ፣ ሁሉንም እዚህ ኪፋሩ ካምፕስት የምታየውን ሁሉ ማሰናዳት ያስፈልግ ነበር። እንደዚህ ያሉ አንዳንድ ተግዳሮቶች ነበሩ ማለት ነው።
ሳቸውና ሌሎችም እንዳሉት ለመምዱ ቦታ ላይ ተግዳሮ ሮቶች ቢኖሩም ታክቲኮች ለመለዋወጥና ፈጥነንም እርስ በርስ ለመማማር አመቺ ሁኔታ ፈጥሮልናል ብለዋል።
ተከታዩ ዘገባ ደግሞ በቬንዙዌላ ያለውን የመረጃ ክፍተት ለመሸፈን እየጣረ ያለ አንድ ተቋም ያስተዋውቀናል።
ከቬኔዙዌላ ዋና ከተማ ካራካስ ወጣ ብሎ የሚገኙ ተራራማ መንገዶችን የሚያሰሰው አሪሞቢል የተሰኘው መኪና መደበኛ መረጃ በማይደርስባቸው ስፍራዎች ዜናዎችን ያደርሳል። ያያ አንድዌዛ የአሪሞቢል አስተባባሪ ናቸው።
የአሪሞቢል ዋና ሀሳብ በመዲናችንና በሀገራችን የሚገኙ ዜና በቅጡ ለማይደርስባቸው ስፍራዎች ሽፋን መስጠት ነው።
ከቬኔዙዌላውያን መካከል አንድ አምስተኛው የመረጃ ተደራሽነታቸው ውስንነት ይገጥመዋል። ቬኔዙዌላ ፕሬስና ህብረተሰብ የተባለው መገናኛ ብዙሃንን የሚከታተል ተቋም በሀገሪቱ ውስጥ ሚዲያ የተገደበ መሆኑንም ይገልጻል። አንዳንድ አካባቢዎች መጠነኛ ወይንም ምንም አይነት የበይነ መረብ አገልግሎት አያገኙም። በሌሎች ቦታዎች የራዲዮ ጣቢያዎች ተዘግተዋል ወይንም ተገድበዋል። ያያ አንድዌዛ በድጋሚ
በቬንዙዌላ ነጻ ጋዜጠኝነትን የሚገድቡ በወንጀል የሚያስጠይቁና የሚያፍኑ ከ50 በላይ ህጎች አሉ። የእኛ አሪሞቢል ስራ ወደ ህዝቦች በማቅናት መረጃዎችን ለማዳረስ አንዱ አማራጭ ነው።
ደንበኞቻቸው ለሚደርሷቸው መረጃዎች ይጓጓሉ። የክብረ በዓል አይነት ድባብ ከካራካስ አንድ ሰዓት ያክል ርቆ የሚገኘውን ታርጋዋ የገጠር መንደር አጥለቅልቆታል። የአሪ ሞቢል ቡድን አባላት በሚሰናዱበት አፍታ ህጻናትና አዋቂዎች ተሰባስበዋል፣ ሙዚቃው ይጫወታል፣ ዘጋቢዎችም ወደ ስራቸው ተሰማርተዋል። እንደዚህ ባሉት ጥቂት ስፍራዎች ትኩስ መረጃዎችን ማግኘት ፈተና መሆኑን ነዋሪዎች ይናገራሉ። ክላውዲያ ፓቼቾ የቱርጓ መንደር ነዋሪ ናት።
በገጠራማ ስፍራዎች እንደተለመደው ነገሮች በጣም አስቸጋሪ ናቸው። አንዳንዴ የኢንተርኔት ትስስሩ ዘገምተኛ ይሆናል። አንዳንዴ ደግሞ በብዙ ስፍራዎች ከነጭራሹ ኢንተርኔት አይኖርም። የቴሌቪዥን ጣቢያን ልንመለከት አንችልም። ሁሉም ነገር በዚያ ላይ ይገኝ ይችላል።
እንዲህ ባለው ጊዜ ነው የአይ ሞቢል ሚና የሚጎላው። ተንቀሳቃሹ የዜና ቡድን ፓቼቾና የአጎቷ ልጅ ኬረኒሰር ፓቼቾን የመሰሉ ከመረጃው እንዳይርቁ ያደርጋል።
አንዳንድ ሀሰተኛ የዜና መርሃ ግብሮች አሉ፣ እውነታውን አያቀርቡም።
የአሪ ሞቢል ሀሳብ የመነጨው የቬኔዙዌላ ሚዲያ ተቆጣጣሪ አካል የሆነው ኮናቴል ተቋም በተደጋጋሚ ባፈናቸው 3 የዜና ድረገጾች አማካኝነት ነው። የሚዲያ ጉዳይ ታዛቢዎች ሀገሪቱ ነጻ የዜና አውታሮችን የማፈን ታሪክ እንዳላት ይናገራሉ። ሆኖም የሀገሪቱ ጋዜጠኞች ገደብ፣ ህግ ነክ እርምጃዎችና የአካል ጥቃት ዛቻ ቢደርስባቸውም ስራቸውን ቀጥለዋል።
የእኛ ትኩረት በሀገራችን ዜጋ ላይ ነው። ስራችንን ከማቆምና የሳንሱር ሰለባ ከመሆን ይልቅ ዜጎችን ማግኘትና ለመንደሮችን መረጃዎችን ለማዳረስ ወስነናል።
በሚገወኛቸው መንደሮች ውስጥ ባሉ ችግሮች ዙሪያ ዘገባዎችንም በመስራት ቡድኑ ከማህበረሰቡ ጋር የበለጠ ትስስርን ፈጥሯል። ያያ አንዶይዛ
ነዋሪዎች ችግራቸውን አቤት የሚሉበት ስፍራ የላቸውም። አርሞቢል ነዋሪዎች ወደፊት መጥተው ቅሬታቸውን እንዲያሰሙ፣ ስለሚፈልጉት ነገር እንዲናገሩ ይፈቅዳል ወይንም ፈቅዷል።
እየመሸ ነው። ነዋሪዎች የተሳሳቱ መረጃዎችን ጨምሮ ሀገራቸውን እየፈተኑ ባሉ ጉዳዮች ዙሪያ ተንቀሳቃሽ ምስሎችን ለመመልከት ወደ አውራ ጎዳናዎች ተሰባስበዋል። አሪሞቢል እንዲህ ወዳሉ መንደሮች ላለፉት 6 ወራት ዝግጅቱን ሲያሰራጭ ቆይተዋል። እንዲህ ባሉት የሚዲያው ዘመን የጨለማ ጊዜያት ውስጥ የፈካ ብርሃን ለመሆን ችሏል።
የህግ ባለሙያ ሊያ ተረፈ በቅርብ ሳምንት ውስጥ ካነጋገርናቸው ሴቶች መካከል አንዷ ናት። ዓለም አቀፉን የሴቶች ወር ምክንያት በማድረግ ልንደግማ ታስበናል። ወደዛ ነው የምናልፈው።
ህግ ጋር ያለኝ ቅሩነት ያው ህግ መማሬ ነው። አዲስ አበባ ዩኒቨርሲቲ ህግ ከተማርኩኝ በኋላ በ2001 ዓ.ም እንደኛ አቆጣጠር ከተመረቅን በኋላ የአማራ ክልል የዳኞችና አቃቢ ህጎች ስልጠና ማዕከል ገብተን ከዛ በኋላ ዳኝነትን ተቀላቅያለሁ። በዳኝነት ስራ ላይ በጣም ሩቅ የሚባል ምናልባት በገጠር በጣም ገጠራማ የሆነ ቦታ መብራትና ውሃ የሌለው በጣም ገጠር ቦታ ሄጄ በዳኝነት ሰርቻለሁ። ከዛ በኋላ ደግሞ ከፍተኛ ፍርድ ቤት የደብረ ብርሃን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ በመሆን ሰርቻለሁ። ከዛ በኋላ ላለፉት 6 ዓመታት ደግሞ በጥብቅና ሙያ ላይ በፌዴራል ፍርድ ቤቶች እዚህ አዲስ አበባ ላይ እየሰራሁ እገኛለሁ።
ብዙ አድማጮቻችንና ተመልካቾቻችን የሚያስታውሱሽ ቀደም ባለው ጊዜያት በተለያዩ ቴሌቪዥን ጣቢያዎች ላይ በምታቀርቢያቸው ህግ ነክ መሰናዶዎች ነው። አባይ ቲቪ ላይ እንዲሁም በኋላ ደግሞ ኤንቢሲ ላይ አሁን ደግሞ በቅርብ ደግሞ ወደ ማህበራዊ መገናኛዎችን መምጣትሽን ሰምቻለሁ። በምታቀርቢያቸው ህግ ነክ መሰናዶዎች ነው ለመገናኛ ብዙሃን ይህን ጉዳይ ይዤ መምጣት አለብኝ እንድት ያደረገች የገፋፋሽ ምክንያቱ ምንድን ነው?
ያው አሁን ያለሁት በጥብቅና ስራ ላይ ነው። ነገር ግን ወደ ሚዲያ መምጣት የፈለግኩት እንደምታውቀው ሀገራችን ላይ በዚህ ከፍትህ ጋር በተያያዘ ፍርድ ቤት ልትለው ትችላለህ፣ አቃቢ ህግ ጋር፣ ማረሚያም፣ ፖሊስም ጋር በጣም ብዙ የፍትህ ጥያቄዎች ይነሳሉ ከህግ ማስከበር ጋር በተያያዘ እና እኔ ደግሞ በሙያዬ ዳኛም ሆኜ አሁንም ደግሞ ጠበቃ ሆኜ በምሰራበት ጊዜ የማያቸው በጣም ብዙ የህግ አለማክበሮች፣ ህገ ወጥ የሆኑ ስራዎች ፍርድ ቤት ላይ እና ሌሎች የፍትህ ተቋማት ላይ ስትሄድ ደግሞ እንደሚጠበቅባቸው ኃላፊነታቸውን አለመወጣትን አስተውያለሁ። ከዛም በተጨማሪ ደግሞ ህብረተሰቡ ያለው ንቃተ ህግ ምንድን ነው የሚለውን ደግሞ ስመለከት ብዙ ሰው ህግ ባለማወቁ ምክንያት ነው እየተበደለ ያለው የሚል ግል አቋም አለኝ። ይህንን ያገኘሁት ከምንድን ነው? አንደኛ ፍርድ ቤትም ሆነን በምናከራክርበት ጊዜ ሰዎች ህግ ባለማወቃቸው ምክንያት ከሚደርስባቸው ችግር፣ ምናልባት ትክክለኛ ፍትህ ማግኘት እየተገባቸው የሚያጡት በጣም በርካታ ነገር እንደነበር ዳኛ በነበርኩበት ጊዜ አስተውያለሁ። ከዛ ጠበቃ በሆንኩበት ጊዜ ደግሞ ምናልባት ሰዎች በተለያየ በጀስቲስ ሲስተሙ ላይ ካለው ችግር በተጨማሪ እሱን እንደውል ወደ ጎን ልተወውና እራሳቸው ማድረግ የሚገባቸውን ክርክር ማድረግ ባለመቻላቸው፣ ስለ ሀገራችን ህጎች መሰረታዊ የምንላቸውን ነገሮች ማወቅ ባለመቻላቸው ምክንያት በጣም ብዙ መብቶቻቸው ሲገፈፉ እየተመለከትኩኝ ነበር። ስለዚህ እኔ እንደ አንድ የህግ ባለሙያ በዳኝነትም በጥብቅናም ስራ ላይ ያለኝን ልምድ ተጠቅሜ ለህብረተሰቡ ምንድን ነው ማድረግ ያለብኝ የሚለውን ሳይ እንዳጋጣሚ ሆኖ ያገኘሁት አማራጭና እኔም ኢንተረስትድ የሆንኩበት ነገር ሚዲያ ነው። መነሻዬ ሰዎች ህግ ማወቅ አለባቸው፣ በተለይ ደግሞ የሀገራችን የፍትህ ስርዓት በደንብ መስተካከል አለበት ብዬ በማመን ነው ይህን ፕሮግራም ልሰራ ቻልኩት።
ህግ ስራም የህግ ትምህርትም ብዙ ጊዜ ጠጠር ያሉ ሀሳቦች የሚንሸራሸሩበት ብዙ ምሁራዊ ጉዳዮች ደግሞ የሚስተናገዱበት ነው። እነዚህን ጉዳዮች ወደ ቴሌቪዥን እና ወደ ማህበራዊ መገናኛዎች በማምጣት ረገድ ውስጥ የራሱ ውጣ ውረድና ፈተናዎች ያሉ ይመስለኛል። በአንቺ መሰናዶ ውስጥ ቅድሚያ ሰጥተሽ ካስተናገድሻቸው ጉዳዮች መካከል የተወሰኑት ምን ላይ የሚያተኩሩ ናቸው?
ያው 2 የቲቪ ጣቢያዎች ላይ ነበረ ፕሮግራሙ የነበረው። ከዚህ በፊት አባይ ቲቪ ላይ ፍትህ ለሀገሬ በሚል ስም ለ1 ዓመት ከ6 ወር ያህል ያለምንም መቋረጥ ስልሳ ወደ ሰባ የተጠጉ ፕሮግራሞች ተሰርተዋል። ከዛ በኋላ ደግሞ ያ ከተቋረጠ በኋላ ኤንቢሲ ኢትዮጵያ ላይ ኤንቢሲ ህግ ከሊያጋብ ፕሮግራም ላይ የሚሰራ ነው። በዚህ ላይ ትኩረት ያደረግኩባቸው ነገሮች ምንድን ናቸው? ቅድም እንዳልኩ መሰረታዊ የምንለው በአብዛኛው ሰዎች በዴይ ቱ ዴይ ላይፋቸው የሚያጋጥሟቸው ነገሮች ላይ ህግን መሰረት አድርጎ ሊያውቋቸው ይገባሉ የምላቸው ነገሮች ናቸው። ለምሳሌ ከቤተሰብ ህግ ጋር በተያያዘ ትዳርና ጋብቻ ያው ብዙዎቻችን ያለንበት ስለሆነ ብዙ ሰውን መስማት ይፈልጋል ብዬ ስለማስብ ከጋብቻ ጋር በተያያዙ፣ ከልጆች አስተዳደግ ጋር በተያያዘ አንዳንዴ ደግሞ መብቶቻቸው የሚገፈፉ መብት በትክክል ያላቸው ነገር ግን በተግባር በጣም ብዙ ነገሮቻቸው የጎደሉባቸው ብለን የምናስበው በተግባር በአተገባበር ችግር ምክንያት ከዚህ ከአካል ጉዳተኞች መብት ጋር በተያያዘ አሰሪና ሰራተኞች ላይ ቅድም እንደነገርኩ መነሻዬ ፍርድ ቤት ላይ ሆኜ ያየኋቸው ችግሮች ስለሆኑ ሰራተኞች በአሰሪዎቻቸው የሚደርስባቸው በጣም በርካታ በደል አለ። ስለዚህ ሰራተኞች እነዚህ መብቶቻቸውን ቢያውቁ ለመጠየቅ ይችላሉ ብዬ ስለማሰብ ከአሰሪና ሰራተኛ ሕግ ጋር በተያያዘ እንደምታውቀው ደግሞ ሀገራችን ላይ በወንጀል የተከሰሱ ወይም የተጠረጠሩ ሰዎች የሚጣሱባቸው መብቶች በጣም ብዙ ናቸው እና በወንጀል የተጠረጠሩና የተከሰሱ ሰዎች ያላቸው መብት ምንድን ነው፣ ፍርድ ቤት ሲቀርቡስ ምንድን ነው ማድረግ ያለባቸው የሚሉትንና አዳዲስ የወጡ ህጎች ለምሳሌ ከዚህ ከጸረና ሙስና አዋጁ ጋር ተያይዞ ያሉ አዳዲስ ፕሮሲጀሮች አሉ፣ ስነ ስርዓቶች ማለት ነው። ሌላው መደበኛው የወንጀል ስነ ስርዓት በዛ የማይገዙ ልዩ የሆኑ የስነ ስርዓት ህግ ያላቸው። ስለዚህ እነሱ ጉዳይ ላይ የሚመጡ ክርክሮችን ሰዎች እንዴት ነው መምራት ያለባቸው ወይም ክርክሮቹ ላይ ማወቅ ያለባቸው መሰረታዊ ነገሮች ምንድን ናቸው የሚለውን እንደነገርኩ በጣም በርካታ ስለሆኑ ፕሮግራሞቹ ሁሉንም ነክቻለሁ ማለት ባልችልም ግን አብዛኛውን በሚባል መልኩ ሰዎች ማወቅ አለባቸው ብለን የምናስበውን ጉዳይ ለማዘጋጀት ጥረት አድርጌያለሁ።
መልካም፣ ስለ ተግዳሮቶቹ እናውራ። የህግ መሰናዶ ይዘሽ ወደ ቴሌቪዥን በምትገቢበት ጊዜ ወይም በምትቀርቢበት ጊዜ ማስታወቂያ የመሳብ ጉዳይ አጠያያቂ ይሆናል። መሰናዶዎቹ አርታኤዎች የህግ እውቀትና የአመለካከት ሁኔታ የሚወስኑ ይመስለኛል። ከእነዚህ ጋር በተያያዘ ምን አይነት ተግዳሮቶች ገጠሙሽ? ምን አይነት ውሳኔ እንድትወስድ ይሆናል?
ምናልባት እኔ እንደ ተግዳሮት ብዬ የማላየው ከዚህ ከስፖንሰሮችን ከማግኘት ገቢ ከማስገኘት ጋር በተያያዘ ለዛ ፐርፐዝ ብዬ የሚሰራው አይደለም። ያው ቅድም እንደነገርኩ ያሉኝን ልምዶች መሰረት አድርጌ እኔ የማውቀውን ነገር ደግሞ ለህብረተሰቡ ማሳወቅ አለብኝ ከሚል መነሻ ስለሆነ ገንዘብ አለማግኘቱ ስፖንሰር አለመሳቡ እንደ ተግዳሮት ለእኔ እንደግል አላየው። ነገር ግን እንደነገርኩ ቅድም ቲቪ ጣቢያዎች ላይ ስለነበር የምሰራው ቲቪ ጣቢያው ደግሞ አየር ሰዓቱን እስከሰጠ ድረስ ተመልካችን ቢኖረው ገቢ እስከሌለው ጊዜ ድረስ ደግሞ ጥያቄ ውስጥ ይገባል ያንተ ፕሮግራም ማለት ነው። ስለዚህ ምናልባት እንግዲህ መደምደም ሊያስቸግር ይችል ይሆናል። አብዛኛው የመዝናኛ ፕሮግራሞች ወይም ደግሞ ብዙ ስፖንሰር እና ደጋፊ ያላቸው ፕሮግራሞች ያላቸውን ያህል ትኩረት የቲቪ ጣቢያው ራሱ ላይ ሰጥህ ይችላል። ለምሳሌ ገንዘብ የሚያስገኝ ሌላ ፕሮግራም ካለ እና የዛ ቀረጻ ሰዓት ከሆነ ሊታጠፍ ይችላል ያንተ ማለት ነው። ያንተ ለምሳሌ በቋሚነት የሚተላለፍበት ሰዓት አለ። በሳምንት ውስጥ አንድ ጊዜ ነበር የሚተላለፍ። በዛ ሰዓት ላይ ክፍያ የሚፈጽም ያለ የፕሮግራም በዛ ሰዓት ላይ ማስተላለፍ የሚፈልግ ከሆነ ያንተ ፕራዮሪቲ የሚሰጠው ወይም ቅድሚያ የሚሰጠው አይሆንም ማለት ነው። ስለዚህ እኔ እንደ ፓሽን የምሰራው ስራ ስለሆነ ጊዜ ያለምንም ማቋረጥ በሳምንት ውስጥ መተላለፍ አለበት ብዬ ስለማስብ አንዳንዴ ፕሮግራሙ አለመተላለፉ ሳይ በጣም ለፍተህ እንደምታዘጋጀው ፕሮግራም በጣም የሚነካ ነገር አለው። እሱ ብቻ ሳይሆን ቅድም መነሻዬ ላይ ለማለት እንደሞከርኩት እኔ ፍላጎቴና ሀሳቤ ህግን ማስተማር ነው። ሌላ ምንም ከጀርባ ያለው ከጥቅም ጋር የተያያዘ ሌሎች ነገሮች የሉትም። ስለዚህ እንደነገርኩ የጥብቅና ስራ ላይ ነው ያለሁት። ዋና ስራ የጥብቅና ነው፣ ገቢ የማገኝበት ስራ ጥብቅና ነው። ስለዚህ የጥብቅና ስራ በጣም ብዙ ውጣ ውረዶች ያሉት፣ በጣም ቢዚ የሚያደርግ፣ በጣም ስትረስፉል የሆነ ነገር ነው እና በዚህ ስራ መሀል በጣም ተጨንቄ የሚመጡትም እንግዶች ዳኞችና ጠበቆች ናቸው ፎርዳት ማለት። ስለዚህ እነሱም ቢሆኑ ጊዜያቸውን መስዋዕት አድርገው ነው ህብረተሰቡን ለማስተማር ብለው የሚመጡት ማለት ነው። በዚህ አጋጣሚ እንግዶች ሆነው እኔ ፕሮግራም ላይ የመጡትን በጠቅላላ በጣም ሳላመሰግናቸው ማለፍ አልፈልግም። ምክንያቱም እነዚህ ነገሮች መጥተው ለእኔ ምናልባት ገንዘብ አለማግኘቱ ምናምን በላይ ጊዜውና ኢነርጂው በጣም ብዙ ነገር ትተህ ነው ወደዛ የምትመጣው። በተለይ ደግሞ ጥብቅና ስራ ጋር ደግሞ ኢቨን የራስ የፐርሰናል ህይወት ላይ ራሱ አፌክት እስከመደረግ ድረስ ያደርሳል። በቃ ሙሉ ነገር ህንስተ ነው ወደዚህ የምትመጣው እና እሱ ስላለ እኔ እንደ ቻሌንጅ ማየው እኔ በምሰጠው ትኩረት እኔ ለህብረተሰቡ ይሰጣል ብዬ ከማሰበው ጥቅም አንጻር የሚዲያ ባለቤቶች ወይም ደግሞ ህብረተሰቡ ጋር ስትሄድ ደግሞ ልክ እንደ ኢንተርቴንመንቱ ብዙ ተመልካች አለመኖሩ እሱን እንደ ቻሌንጅ አየዋለሁ። የሚሰጡትን ደግሞ ጥቅም ልክ እኛ እንደምንረዳው ያህል ድጋፍ የሚያደርጉ ሰዎችም ሆነ ሚዲያዎች አለመረዳታቸው ነው ብዬ አስባለሁ።
እነዚህን መሰል ዝግጅቶች ለማህበረሰቡ ያላቸውን ጠቀሜታ ቀደም ብለሽ ጠቃቅሰሽዋል። በተለያየ የኢትዮጵያ ጥግ ላይ ያሉ አሁንም ድረስ በርካታ የፍትህ ጥያቄ አላቸው፣ ስለ ህግ ደግሞ ንቃተ ህሊናቸውን ማዳበር የሚፈልጉ ሰዎች የሚሹት አይነት መሰናዱ ነው። በምን መንገድ ነው ልታገዝ የሚገባው? የሚያዳምጡሽ ወይም የሚመለከቱሽ ሰዎች እንዲህ ያሉ ዝግጅቶች ከአመት አመት እንዲሸጋገሩ ኢትዮጵያና ትውልድ ኢትዮጵያን በምን መንገድ ነው ሊያግዙ የሚችሉት?
ያው አሁን እንግዲህ የኔን ፕሮግራም በሚመለከት እንደ ምሳሌ ላንሳና ከዛ ጋር የይዤ ባውራ ደስ ይለኛል። ለምሳሌ አሁን እኔን ብትመለከት አንድ እኔ ነኝ አዘጋጅቼ ማቀርበው። እንግዶች ሲመጡ ምን አይነት ፕሮግራሞች ይኖሩ፣ ምን አይነት እንግዳ ይሁን፣ ጥያቄዎች ምን አይነት ይሁኑ የሚለውን እኔ ብቻዬን ነኝ የማደርገው። ስለዚህ ኢቨን ፕሮግራሙ ቲቪ ላይ ከተላለፈ ከመተላለፉ በፊትም ኤዲት ማድረጉን ጨምሮ፣ እንደምታውቀው የሙያ ፕሮግራም ስለሆነ ኤዲት ስታደርግ ሊቆረጥና ላይቆረጥ የሚገባውን ነገር ሌላ የህግ ባለሙያ ያልሆነ ሰው ልክ ያንተ ያን ያህል ቦታና እውቀት ኖሮት ሊሰጠው ያንን አገልግሎት ሊሰጥ አይችልም። ስለዚህ ሙሉ በሙሉ ማለት በምትችለው መልኩ እኔ ላይ እያረፈ ነው። ስለዚህ ግለሰብ ደግሞ እንደ ግለሰብ ይደክማል። አሁን ድጋፍ ቢኖረው ፋይናንሻሊ ሊሆን ይችላል። የፋይናንሻሊ ድጋፍ የሚኖረው ለምንድን ነው? ሰዎች ይኖራሉ የሚያግዙ ማለት ነው። ለምሳሌ እኔ ላይ ብቻ የተንጠለጠለ አይሆንም። እኔ ፕሮግራሙ ባቀርበው ፖስት ባደረገው ከዛ ግን ጋር ተያይዞ ግን በጣም ተያይዞ የሚመጡ በጣም ብዙ ሪሰርች ማድረግን ጨምሮ በጣም ብዙ ስራዎች አሉ ከጀርባ ማለት ነው። ፕሮግራሙ ቲቪ ላይ ሲቀርብ እዛች ጋር ብቻ ያለችው ትመስላለች፣ ግን ለዛ ዝግጅት በጣም ብዙ ነገር በገንዘብም ብቻ ሳይሆን በኢነርጂ በጣም ብዙ አለ። ስለዚህ እኔ እንደዚህ አይነት ፕሮግራሞች ዘላቂነት እንዳይኖራቸው ከሚያደርግ ነገር ውስጥ አንዱ መድከም ነው ብዬ ነው ማስበው። ፍላጎት ማጣት ሳይሆን ወይም መጀመሪያ መነሻችንን መርሳት ሳይሆን በቃ መድከም ነው። ሰው አንድ ሰው ይደክማል አይደለም ብቻውን ማለት ነው። ስለዚህ እንደዚህ አይነት ድጋፎች ቢኖሩ ደጋፊ ሰው እንዲኖረ ያደርጋል። እኔ መሆን አለበት ብዬ የማስበው ሰዎች እንደዚህ አይነት ፕሮግራሞችን ከሚሰጡት ካላቸው ፋይዳ አንጻር ተመልክተው በገንዘብም ሊሆን ይችላል ስፖንሰር በማድረግ ለሌላም ብቻ ሳይሆን ስፖንሰር ልክ ሌላ ፕሮግራሞችን ስፖንሰር እንደሚያደርጉት ስፔሻል የሆነ ነገር ሳይሆን ሌላ ፕሮግራም ስፖንሰር እንደሚያደርጉት ጥቅሙን ተረድተው ስፖንሰር ማድረግ ቢችሉ አንደኛ ፕሮግራሙ ከመቆም ይታደጉታል፣ ሁለተኛ በተሻለ ኳሊቲ እንዲሰራ ያደርጋል። ፕሮግራሙ ቀጣይነት እንዲኖረው በተሻለ ደግሞ ኳሊቲ አድጎ ለሰው በተሻለ መልኩ ትምህርት ማስተማር እንዲችል የገንዘብ ድጋፍ ማድረግ የሚችሉ ስፖንሰር ማድረግ የሚችሉ ሰዎች ቢኖሩ እና ድርጅቶች ቢኖሩ የተሻለ ሰርቪስ መስጠት እንችላለን። ከዓላማችንም ደግሞ ወደኋላ እንዳንል ያደርገናል ብዬ አስባለሁ።
በእስካሁኑ ሂደት ውስጥ እንግዲህ እነዚህ ውጣ ውረዶች ቢኖሩም እዚህ ደርሰሻል። በርካታ ተከታታይ ክፍሎች የነበሯቸው ህግ ነክ መሰናዶዎችን ለማቅረብ ችለሻል። የመጪ ዘመን ህልምሽ የመጪ ዘመን ግብሽስ ምንድን ነው?
የመጪ ዘመን ህልሜ እንደ እግዚአብሔር ፍቃድ እኔ የማስባቸው በጣም በርካታ ነገሮች አሉ። ሰዎች ህግን ማወቅ አለባቸው ብዬ ነው የማስበው። እኔ እንግዲህ እግዚአብሔር ይርዳኝ እንጂ የእኔ ዓላማ ፍትህ ለሀገሬ ብዬ ርዕስ ሰጥቼ ፕሮግራም ስጀምር ለሀገሬ ፍትህ ስርዓት በጣም መሰረታዊ ለውጥ የሚያመጣ ፕሮግራም ነው ብዬ ነው የማስበው። መነሻዬም እሱ ነው። ስለዚህ የመጪ ዘመን ህልሜ የተለያዩ ፍትህ ተቋማት የሚጠየቁበት ከዛም በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ፣ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው። ያንን ለማድረግ ቅድም እንደነገርኩ ምናልባት እንደ አንድ ተግዳሮትን የማየው አሁን እየሰራሁባቸው የነበሩት እና ምናልባት ዩቲዩብ ላይ አሁን እየመጣው ነው እያስተዋወቅኩኝ ስለሆነ እዛ ላይ ትንሽ ፎርማቱን ልንቀይረው እንችላለን። ግን የህግ ፕሮግራሞች ግን ኢንተርቴንመንቱ ሰዎችን እንደሚስበው ሁሉ አዋስተን ህግን ማስተማር እንድንችል ቅድም እንደነገርኩ በጣም ብዙ ነገሮችን የሚጠይቁም ቢሆኑ መከፈል ያለበት መስዋዕትነት ተከፍሎ ሰዎች በሙሉ በአንድነት ሊያዩት የሚችሉ ፕሮግራም እና ያንን ፕሮግራም መሰረት አድርገው ደግሞ መብታቸውን መጠየቅ የሚችል አይነት ምንድን ያለኝ ግዴታ መብት መጠየቅ ብቻ ሳይሆን ግዴታውን የሚወጣ ማህበረሰብም ሲኖር ነው በአንድ ሀገር ላይ አይደለ ሰላም፣ መረጋጋት፣ ፍትሃዊ የሆነች ሀገር የምትኖረን ማለት ነው። ስለዚህ ቤዚካሊ የፍትህ አካሉን በሚመለከት እኛ እንደ ህግ ባለሙያ ብቻ ሳይሆን ሰዎች ስለ ፍርድ ቤት፣ ስለ ፖሊስ ጣቢያ፣ ስለ ሌሎች የፍትህ አካላት ሲያነሱ የሚማረሩበትን ነገር በተቻለ አቅም መቀነስ እንድንችል ችግራችሁ ይሄ ነው፣ ይሄን ብታደርጉ መፍትሄ ማምጣት ይችላል ብለን ችግር ፈች የሆነ ፕሮግራም ማቅረብ እንድችል ነው የኔ ዓላማ። እንደ እግዚአብሔር ፈቃድ
ሊያተረፈ የህግ ባለሙያ ነሽ፣ ህግን የሚመለከት የቴሌቪዥን መሰናዶ ማዘጋጅ ነሽ።
የመጀመሪያችን ነው። ደጋግመን እንደምንገናኝና ቀሪ ሀሳቦችን እንደምንጋራ አስባለሁ። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሀብትሽ። ይሄ ፕሮግራም ጥቅም አለው ብላችሁ አስባችሁ እኔ በእንግድነት አምጥታችሁ መነሻውን ያጋጠመውን ቻሉኝ ብለው ወደፊት ያለውን ነገር ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
ለዕለቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። የደን ገረመው መሰናዶውን በመምራት ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርም። ሰላም ጤና ይስጥልን። ደህና ደሩ።